ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ ጥቅምት 12 2017 ዓ.ም ስርጭታችን ጀመረ። ትናንት በአዲስ አበባ ከተማ መርካቶ ውስጥ በደረሰው የእሳት አደጋ በሰውና በንብረት ላይ ጉዳት መድረሱን የከተማዋ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል።
ሰው ላይ እንግዲህ እሳቱን ለማጥፋት ንብረት ለማውጣት ጥረት ሲያደርጉ የነበሩ አንዳንድ ግለሰቦች አምስት የእሳት አደጋ ሰራተኛ በሚሆኑት ላይ ቀላልና መካከለኛ ጉዳት አጋጥሟል። የተወሰኑት በዛው በእኛ አምቡላንስ ውስጥ ሕክምና ተደርጎላቸው እዛው ለቤታቸው ወይም እዛው አካባቢ የቀሩ ናቸው። ቀሪዎቹ ወደ ጤና ጣቢያ እና ወደ ሆስፒታል የወሰድናቸው አሉ።
የኮሚሽኑን ቃል አቀባይ አቶ ንጋቱ ማሙኑ ቀደም ብለን የሰማናቸው። ሙሉ ዘገባ በምሽቱ ይደመጣል። እኒህና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። እንደምንላችኋል፣ እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። የምሽቱ ዋና አዘጋጃችን ጽዮን ግርማ ናት። በቴክኒኩ አብሮኝ የሚያመሸው ንጉሥ ታምሬ ነው። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር የዓለም ዜናዎች እናጋራችኋለን። አሉላ ከበደ ይጠብቃችኋል።
ጤና ስጥልኝ፣ እንደምናመሻችሁ። ከምሽቱ ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። የኢትዮጵያ ብሔራዊ ምርጫ ቦርድ 11 ፓርቲዎችን በጊዜያዊነት አገደ። ብሊንከን በጋዛና በሊባኖስ ላለው ግጭት እልባት ፍለጋ ዛሬ ወደ እስራኤል ዘልቀዋል። ፑቲን የምዕራባውያንን ተጽዕኖ ለመቋቋም የታለመውን የብሪክስ አባል አገራት ጉባኤ ማስተናገድ ጀመሩ። ኤፍቢአይ ከዩናይት ስቴትስ የመረጃ ተቋማት ሾልኮ የወጡትን ጥብቅ መረጃዎች ጉዳይ እየመረመርኩ ነው አለ። የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። የኢትዮጵያ ብሔራዊ ምርጫ ቦርድ 11 ፓርቲዎችን በጊዜያዊነት ማገዱን አስታወቀ። ብሔራዊ ምርጫ ቦርድ በጠቅላላ ጉባኤ በኦዲትና ከሴት አባላት ድጋፍ ጋር የሚሰጥ የገንዘብ ድጎማ ጋር በተያያዘ 11 የፖለቲካ ፓርቲዎችን በጊዜያዊነት ማገዱን በትላንትናው ዕለት በጻፈውና በፌስቡክ ገጹ ላይ ይፋ ባደረገው ደብዳቤ አስታውቋል። እግዱን አስመልክቶ ለኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት በጻፈው በዚሁ ደብዳቤ ቦርዱ የተለየ ውሳኔ እስከሚሰጥ ድረስ ፓርቲዎቹ ከማንኛውም ሕጋዊ እንቅስቃሴ ታቅበው እንዲቆዩ ሲል ትዕዛዝ አስተላልፏል። በመሆኑም የተዘረዘሩት ፓርቲዎች የተጣለባቸው የእግድ ውሳኔ እስከሚነሳ ድረስ በማናቸውም የጋራ ምክር ቤቱ የሚያዘጋጃቸው ጉባኤዎች ላይ ሊገኙ፣ ሊመረጡ፣ ሊመርጡ ወይም በተለያዩ ኮሚቴዎች ውስጥ ሊያገለግሉ እንደማይችሉ ቦርዱ ጨምሮ ገልጧል። እስካሁን በፓርቲዎቹ በኩል የወጣ መግለጫም ሆነ የተሰጠ አስተያየት የለም። ብሊንከን በጋዛና በሊባኖስ ላለው ግጭት እልባት ፍለጋ ዛሬ እስራኤል ናቸው። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተቀዛቀዘውን የተኩስ አቁም ስምምነት ጉዳይ አስመልክቶ የሚደረግ ንግግር ለማነቃቃት የተጠናከረ የሰብአዊ እርዳታ ወደ ጋዛ እንዲገባ ለማድረግና ብሎም በሊባኖስና በእስራኤል እንዲሁም በሂዝቦላ መካከል እየተካሄደ ያለውን ጦርነት ለማርገብ በታለሙ ውጥኖች ዙሪያ ለመነጋገር ዛሬ ከእስራኤል መሪዎች ጋር ይገናኛሉ። ብሊንከን የመስከረም 26ቱን የሐማስ ጥቃት ተከትሎ ጋዛ ውስጥ ግጭት ከተቀሰቀሰ ወዲህ 11ኛቸው በሆነው የመካከለኛው ምስራቅ ጉዟቸው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትራቸው ዮአቭ ጋላንት ጋር ተገናኝተውም ንግግር ይዘዋል። ከተባሉት ንግግሮች ጥቂት ሰዓታት አስቀድሞ ሂዝቦላ በቴል አቪቭና ሀይፋ አቅራቢያ በሚገኙ የእስራኤል ጦር ሰፈሮች ላይ ሮኬቶች መተኮሱ ሲገልጥ፣ እስራኤል በበኩሏ ከሊባኖስ በኩል የተተኮሱትን ተወንጫፊዎች ማምከኗን አስታውቃለች። ይህ በእንዲህ እንዳለ በዛሬው ዕለት ቤይሩት ውስጥ ከሚገኘው ዋና የመንግስት ሆስፒታል አቅራቢያ እስራኤል በሰነዘረችው ጥቃት 13 ሰዎች ሲገደሉ ሌሎች 57 መቁሰላቸውን የሊባኖስ ጤና ጥበቃ ሚኒስትር አስታውቋል። በአንጻሩ የእስራኤል ጦር የቡድኑን የባህር ኃይል ማዕከላዊ ጣቢያ ጨምሮ ቤይሩት ውስጥ በርካታ ሂዝቦላ ኢላማዎችን መምታቱን ይፋ አድርጓል። ፑቲን የምዕራባውያንን ተጽዕኖ ለመቋቋም የታለመውን የብሪክስ አባል አገራት ጉባኤ ጀመሩ። የቻይናው ሺ ጂንፒንግ፣ የህንዱ ናንድራ ሞዲና ሌሎች የዓለም መሪዎች በቡድኑ ጉባኤ ለመሳተፍ ዛሬ ማክሰኞ ከሩሲያዋ የካዛን ከተማ ገብተዋል። በርካታ በመልማት ላይ ያሉ አገሮች በአባልነት የሚገኙበት ብሪክስ በሩሲያ የሚያካሄደውን ይህን ጉባኤ ክሬምሊን በዓለሙ መድረክ የምዕራባውያኑን ተጽዕኖ ለመቋቋም በያዘው ጥረት እንደሚያግዘው ተስፋ ጥሎበታል። ለሶስት ቀናት የሚዘልቀው ጉባኤ የሩሲያው ፕሬዚዳንት ቭላዲሚር ፑቲን በዩክሬን በፈጸሙት ወረራ ሳቢያ ሞስኮን ለማግለል ዩናይትድ ስቴትስ መሩ ዓለም አቀፉ ጥምረት ተስፋ ያደረገውን ጥረት ያህል አልሰመረለትም፣ ለዚህም በጠንካራ ማሳያነት ይጠቀሙበታል ተብሎ ታምኗል። የክሬምሊን የውጭ ጉዳይ አማካሪ ዩሪ ኡሻኮቭ በሰጡት አስተያየት 36 ሀገራት የሚሳተፉበትን ከ20 በላይ የሚሆኑትም በመሪዎቻቸው የሚወከሉበትን ይህን ጉባኤ ሩሲያ ውስጥ ከተካሄዱ የውጭ ጉዳይ ፖሊሲዎች ላይ ያተኮሩ መድረኮች ሁሉ ግዙፉ ነው ብለውታል። ሲመሰረት ብራዚልን፣ ሩሲያን፣ ህንድን፣ ቻይናንና ደቡብ አፍሪካን ያቀፈው ህብረት ኢራንን፣ ግብፅን፣ ኢትዮጵያንና የተባበሩት አረብ ኤሚሬትስን እንዲሁም ሳውዲ አረቢያን ጨምሮ በፍጥነት ወደ ገዘፈ ቡድንነት መሸጋገሩ ይታወሳል። ቱርክ፣ አዘርባጃንና ማሌዥያም በተመሳሳይ አባል ለመሆን በይፋ ሲያመለክቱ፣ ሌሎች ጥቂት ሀገሮችም ቡድኑን ለመቀላቀል ያላቸውን ፍላጎት አሳይተዋል ተብሏል። ታዛቢዎች ጉባኤውን ሩሲያ ከምዕራቡ ዓለም ጋር ያላትን ግንኙነት ይበልጥ እየተባባሰ በመጣበት በአሁኑ ወቅት የደቡቡ ዓለም ከተባሉት አገራት ያላቸውን ድጋፍ ለማሳየት ክሬምሊን የያዘውን ጥረትና ምጣኔ ሀብታዊ ግንኙነታቸውን ለማስፋት እንደሚረዳ አድርገው ይመለከቱታል ተብሏል። ከዋናው በጉባኤው ትይዩ 20 ከሚሆኑ አገራት መሪዎች ጋር የሁለትዮሽ ንግግር እንደሚያደርጉ የተገለጸው ፑቲን እስካሁን ከህንዱ መሪ ሞዲና ከደቡብ አፍሪካው ፕሬዚዳንት ሲሪል ራማፎዛ ጋር ተገናኝተው ተነጋግረዋል። ዘግየት ብሎም ከቻይናው ሺ ጋር ይነጋገራሉ። ፑቲን ከነገ በስቲያ ሐሙስ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጋር ተገናኝተው ይነጋገራሉ። ጉቴሬሽ ሩሲያ በዩክሬን እያካሄደች ያለችውን ጦርነት በተደጋጋሚ መተቸታቸው ይታወቃል። የመንግስታቱ ድርጅት ዋና ጸሐፊ ባለፉት 2 ዓመታት ውስጥ ሩሲያን ሲጎበኙ ያሁኑ የመጀመሪያቸው መሆኑ ነው። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። የኡጋንዳ ወታደራዊ ፍርድ ቤት 16 ተቃዋሚዎችን በሀገር ክህደት ወነጀለ። የኡጋንዳ ወታደራዊ ፍርድ ቤት በትላንትናው ዕለት በህገወጥ መንገድ ፈንጂ ይዘው በመገኘት ያ እንዲሁም የሀገር ክህደት በመፈጸም ባላቸው 16 ተቃዋሚ ፓርቲ አባላት ላይ የጥፋተኝነት ብይን ማሳለፉን አንድ የተከሳሾች ተከላካይ ጠበቃ አስታወቁ። የችሎቱን ውሳኔም አጠያያቂ ብለውታል። አቃቤ ሕግ 16ቱን የተቃዋሚ ብሔራዊ አንድነት መድረክ ፓርቲ አባላትና አሁንም ድረስ አልተያዙም ያላቸው ሌሎች ግለሰቦች እንደ አውሮፓውያን ዘመን አቆጣጠር በህዳር 2020ና በግንቦት 2021 መካከል ባለው ጊዜ በአገሪቱ ምርጫ እየተካሄደ በነበረበት ወቅት የተባሉትን ወንጀሎች ፈጽመዋል ሲል ነው የከሰሳቸው። ሻሚም ማሌንዴ የተባሉ የተከሳሾች ተከላካይ ጠበቃ በበኩላቸው ለአጃንስ ፍራንስ ፕሬስ የዜና ወኪል እንደተናገሩት ከአሁን ቀደም ወንጀሉን አልፈጸምንም ሲሉ ክሱን ያስተባበሉት ተከሳሾች አሁን ጥፋተኝነታቸውን አምነዋል የተባለበት ሁኔታ አጠያያቂ ነው ብለውታል። ባቢ ዋይን በሚል የመድረክ ስም የሚታወቅ ቀድሞ ድምፃዊ የነበረ ትክክለኛ ስሙ ሮበርት ኩያንጋላኒ የተባለ ተቃዋሚ አባል ቡድኑ ጥፋተኝነቱን አምነው ፕሬዚዳንት ይቅርታ እንዲጠይቅ መገደዱን ተናግረዋል። 16ቱ ተከሳሾች 4 ዓመታት በስር ላይ የቆዩ ሲሆን ነገ ረቡዕ ችሎቱ ዘንድ ይቀርባሉ። ጋዜጠኞች ስነ ስርዓቱን እንዳይከታተሉም ታግደዋል። ምስራቅ አፍሪካዊቱ ኡጋንዳ እንደ አውሮፓውያን ዘመን አቆጣጠር ከ1986 አንስቶ በዩዌሪ ሙሴቪኒ ስትመራ መቆየቷም ይታወቃል። ክቡራትና ክቡራን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። The Voice of America.
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። ዛሬ ምሽት የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202-205-9942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አበይ ርዕስ ጉዳይ እንሻገር። በትናንትናው ዕለት በአዲስ አበባ ግዙፉ የመገናኛ ስፍራ መርካቶ ውስጥ በደረሰው የእሳት አደጋ በሰውና በንብረት ላይ ጉዳት መድረሱን የከተማዋ የእሳትና አደጋ ስጋት ሥራ አመራር ኮሚሽን አስታወቀ። ሸማ ተራ በሚባለው አካባቢ የደረሰውን የእሳት አደጋ ለማጥፋት 6 ሰዓታት መፍጀቱን የኮሚሽኑ ቃል አቀባይ አቶ ንጋቱ ማሞ ለቪኦኤ ገልጸዋል። ከአደጋው ጋር በተያያዘ በሰባት ሰዎች ላይ ቀላልና በሁለት ሰዎች ላይ ደግሞ ከባድ ጉዳት መድረሱን የአዲስ አበባ ፖሊስ አስታውቋል። ገብረ ሚካኤል ገብረ መድን ቀጣዩ ልኮልናል።
ትላንት ጥቅምት 11 2017 ዓ.ም አዲስ አበባ መርካቶ ሸማተራ በሚባለው አካባቢ ባጋጠመው የእሳት አደጋ በሰውና በንብረት ላይ ጉዳት መድረሱን የከተማዋ እሳትና አደጋ ስጋት አመራር ኮሚሽን አስታውቋል። የኮሚሽኑ ቃል አቀባይ አቶ ንጋቱ ማሞ ዛሬ ጥቅምት 12 2017 ዓ.ም ለአሜሪካ ድምጽ በሰጡት ቃለ መጠይቅ በአደጋው ጉዳት መድረሱን አረጋግጠው መጠኑ ምን ያህል እንደሆነም እየተጣራ መሆኑን ተናግረዋል።
ንብረት ላይ የደረሰው ጉዳት ወደ ገንዘብ ተቀይሮ በኢኮኖሚ ላይ የደረሰው ጉዳት አሁን ከፖሊስ ጋር መረጃ እያስተባበረን ነው። ያው እንግዲህ ምሽትም ለሊትም ስለነበረ ባለ ንብረቶችን ማግኘት ያስፈልጋል። በግምት ከመሆን የነሱን ሐሳብ መውሰድ አስፈልጊ ነው። ሌላ በሰው ላይ እንግዲህ ሰዓቱን ለማጥፋት ንብረት ለማውጣት ጥረት ሲያደርጉ የነበሩ አንዳንድ ግለሰቦች 5 የእሳት አደጋ ሰራተኛ በሚሆኑት ላይ ቀላልና መካከለኛ ጉዳት አጋጥሟል። የተወሰኑት በዛው በእኛው አምቡላንስ ውስጥ ሕክምና ተደርጎላቸው እዛው ወደ ቤታቸው ወይም እዛው አካባቢ የቀሩ ናቸው። ቀሪዎቹ ወደ ጤና ጣቢያ እና ወደ ሆስፒታል ይወሰድናቸው አለ። እንግዲህ ቁጥራቸው አሁን ለጊዜው እሱም መረጃ እየተሰባሰበ ነው። አሁንም የደረሰው ጉዳት የተወሰኑ መሬት ላይ ያሉ የንግድ ሱቆችና ህንፃውን በከፊል ከማግኘቱ በስተቀር ከዚህ የከፋ ሙሉ መርካቶን አካባቢ ሊያዳርስ የሚችል እሳት ነበር የነበረው። የእሳቱ ሳይዝ እንግዲህ አይተዋል ብዬ አስባለሁ።
የአዲስ አበባ ፖሊስ በበኩሉ ዛሬ ባወጣው መግለጫ ከአደጋው ጋር በተያያዘ በሰባት ሰዎች ላይ ቀላል፣ በሁለት ሰዎች ላይ ደግሞ ከባድ ጉዳት መድረሱን አስታውቋል። በእሳት አደጋው የሞተ ሰው እንደሌለ የተናገሩት ቃል አቀባዩ አቶ ንጋቱ ማሞ የአደጋው መንስኤ ምን እንደሆነ ፖሊስ በማጣራት ላይ መሆኑን አመልክተዋል። እሳቱ በአካባቢው በፍጥነት በመዛመቱ ጉዳቱን ጨምሮታል ያሉት አቶ ንጋቱ አደጋውን ለመቆጣጠር 6 ሰዓታት የፈጀ ጥረት መደረጉን ተናግረዋል። በአካባቢው የነበሩት ሁኔታዎች የእሳት ማጥፋት ሥራውን አስቸጋሪ እንዳደረጉትም ገልጸዋል።
ቦታው ቀደም ሲልም በከተማ ደረጃ ለአደጋ ተጋላጭ ተብሎ ከተለዩ የንግድ አካባቢዎች አንዱ ነው። ቤቶቹ የተሰሩበት ማቴሪያል ቆርቆሮ በቆርቆሮ እና በጣም የተጠጋጉ፣ እሱም ብቻ አይደለም ውስጥ ግብይት የሚካሄድባቸው እንደዚሁም ደግሞ አልፎ አልፎ መጋዘኖችም አሉ። ፈጣን ተቀጣጣይ መሆናቸው እሱም ብቻ አይደለም የአደጋ ጊዜ ተሽከርካሪዎቻችንን እንደ ልብ የሚያስገባም አልነበረም። ሌላኛው ደግሞ እሳቱም ከተስፋፋ በኋላ ነው ጥሪው ለኛ የመጣው። እንግዲህ እነዚህ ሁሉ ተደማምረው በፍጥነት ለመቆጣጠር ያልተቻለበት ሂደት አለ። እንግዲህ እኛ ከአቅማችን ተጨማሪ የሚያግዘን እንደሚያስፈልግ ጥሪ አቅርበን እንግዲህ በርካታ አካላት ተሳትፈዋል።
የእሳት ማጥፋት ስራው ከአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አቅም በላይ ሆኖ እንደነበር አቶ ንጋቱ ማሞ ጠቅሰው ተቋሙ የሌሎችን ድጋፍ በመጠየቁ በተለያዩ አካላት ትብብር በቁጥጥር ስር መዋሉን አስታውቀዋል። የአዲስ አበባ ፖሊስ የእሳት አደጋውን መንስኤ ለማጣራት ከፌዴራል ፖሊስ ጋር በመተባበር የምርመራ ሥራ መጀመሩን ገልጿል። አደጋውን እንደ ምቹ አጋጣሚ በመጠቀም የስርቆት ወንጀል የፈጸሙ 33 ተጠርጣሪዎችን ይዞ እየመረመረ እንደሆነም አመልክቷል። የአሜሪካ ድምፅ ወደ አካባቢው ተንቀሳቅሶ ሁኔታውን ለመመልከትና ጉዳት የደረሰባቸውን ሰዎች ለማነጋገር ያደረገው ጥረት አልተሳካም። ከሰሞኑ የሚመለከታቸውን ኃላፊዎች በማስፈቀድና በአካባቢው ያሉ ተጎጂዎችን በማነጋገር ሰፋ ባለ ዘገባ እንመለሳለን። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ኢትዮጵያ የአፍሪካ ዋንጫ ለማዘጋጀት ያቀረበችውን ጥያቄ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ እንዲያጸድቀው የሀገሪቱ ፕሬዚደንት ታዬ አጽቀሥላሴ በአዲስ አበባ በተካሄደው የካፍ 46ኛ ጠቅላላ ጉባኤ ላይ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን በእግር ኳስ አንድ የማድረግ ፍላጎት እንዳላቸው የተናገሩት የካፍ ፕሬዚደንት ፓትሪስ ሞትሴፔ የኢትዮጵያ ጥያቄ በካፍ አሰራር መሰረት ታይቶ ምላሽ እንደሚሰጠው ተናግረዋል። የ2029 የአፍሪካ ዋንጫን ለማዘጋጀት 13 ሀገራት መጠየቃቸውም ተሰምቷል። ኬኔዲ አባተ ቀጣዩን ዘገባ ልኳል።
46ኛው የአፍሪካ እግር ኳስ ኮንፌዴሬሽን በምህጻሩ ካፍ ጠቅላላ ጉባኤ ዛሬ ጥቅምት 12 ቀን 2017 ዓ.ም በአዲስ አበባ ስካይላይት ሆቴል ተካሂዷል። በጉባኤው መክፈቻ ላይ ንግግር ያደረጉት የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ የ2029 የአፍሪካ ዋንጫን ለማስተናገድ ኢትዮጵያ ያቀረበችው ጥያቄ ተቀባይነት እንዲያገኝ ለካፍ ጥሪ አቅርበዋል። ኢትዮጵያ በአውሮፓውያኑ 2029 ውድድሩን ለማዘጋጀት ጥያቄ ማቅረቧንና ለዚህም ስኬታማነት የቀድሞዎቹን ናይጄሪያውያን ኮከቦች ንዋንኩ ካኑና ዳንኤል አሞካቺን በአምባሳደርነት መሰየሟን ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ሰኔ 23 መናገራቸው ይታወሳል። ኢትዮጵያ ካፍን ከመመስረት ጀምሮ በአፍሪካ እግር ኳስ ታሪክ ከፍተኛ ሚና እንዳላት እንዲሁም ህዝቦቿ ከፍተኛ የእግር ኳስ አፍቃሪያን መሆናቸውን የተናገሩት ፕሬዝዳንት ታዬ ካፍ ይህን ከግምት በማስገባት የኢትዮጵያን ጥያቄ ተቀብሎ እንዲያጸድቅ ጠይቀዋል።
I take this opportunity to request CAF to endorse Ethiopia's bid to host this prestigious tournament.
ይህ አጋጣሚ በመጠቀም ታላቁን ውድድር ለማስተናገድ ኢትዮጵያ ያቀረበችውን ጥያቄ ካፍ እንዲያጸድቀው ጠይቃለሁ። ኢትዮጵያ በሚሊዮኖች የሚቆጠሩ እግር ኳስን በጽኑ የሚደግፉ ህዝቦች ሀገር ናት። ለአፍሪካ እግር ኳስ እድገት መሰረት የጣለች ኢትዮጵያ የማስተናገድ አቅሟን ለማሳየትና ለስፖርቱ ቀጣይ እድገት የምታበረክተውን አስተዋጽኦ ለመቀጠል በጉጉት ላይ ነች። ለኢትዮጵያ እዚህ ውስጥ ያላችሁት ብዙዎቻችሁ ከመወለዳችሁ በፊት አፍኮንን ካስተናገደች ከግማሽ ምዕተ ዓመት በኋላ የ2029ን የአፍሪካ ዋንጫ ከማዘጋጀት በላይ የተሻለ ጊዜ ሊመጣ አይችልም።
የካፍ ፕሬዝዳንት ፓትሪስ ሞትሴፔ ከጠቅላላ ጉባኤው በኋላ በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ ጥያቄውን ማቅረቧን አድንቀዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያንን በእግር ኳስ የማዋሃድ ፍላጎት እንዳላቸው መግለጻቸውንም ተናግረዋል።
ጠቅላይ ሚኒስትር አብይ ህዝባችንን ኢትዮጵያውያንን የዚች ሀገር ህዝቦች በእግር ኳስ አንድ ማድረግ እንፈልጋለን ብለዋል። ይህ አስደሳች ፍላጎት ነው። እንደ ካፍ ፕሬዝዳንት ስሜቴን የነካ ነው።
የ2029 የአፍሪካ ዋንጫን ለማዘጋጀት በአጠቃላይ 13 ሀገራት ጥያቄ ማቅረባቸውን የገለጹት ፕሬዝዳንቱ ኢትዮጵያ የአፍሪካ ዋንጫን ለማዘጋጀት ያቀረበችው ጥያቄ በካፍ አሰራር መሰረት ታይቶ ምላሽ እንደሚሰጠው ተናግረዋል።
ኢትዮጵያ የአስተናጋጅነት ጨረታዋን ለማቅረብ በመወሰኗ ኩራት ይሰማኛል። በአጠቃላይ 13 ሀገራት አሉ ጥያቄውን ያቀረቡ። አፍኮን 2029ን ማዘጋጀት እንፈልጋለን ብለው የጠየቁኝ የብዙ ሀገራት መሪዎች አሉ። ኢትዮጵያ ጥያቄዋን ለማቅረብ ትክክለኛ ጊዜ ነው። ከጠቅላይ ሚኒስትር አብይ ጋራ سنነጋገር በእግር ኳስ እድገት ላይ በከፍተኛ ደረጃ ኢንቨስት እናደርጋለን ብለዋል። እንደ ካፍ ፕሬዝዳንት ምለው ሁሉንም ጥያቄዎች በካፍ አስተዳደር መሰረት እናያለን። በዚያ ሀገር ህዝብና እግር ኳስ ታሪክ ግን ኩራት ይሰማኛል። ኢትዮጵያ የካፍ መስራች አባል ሀገር ናት። ፕሮፖዛሏን በትክክለኛው ጊዜ እንመለከተዋለን።
የኢትዮጵያ መንግስት ስታዲየሞችን ለመገንባት ያደረገ ያለውን ጥረትም ያደነቁ ሲሆን ሆኖም ከ20 በላይ የአፍሪካ ሀገራት የፊፋና የካፍን ደረጃ የሚያሟላ ስታዲየም የሌላቸው በመሆኑ በውጭ ሀገራት ውድድሮችን እንደሚያደርጉ ተናግረዋል። ኢትዮጵያ ከነዚህ ሀገራት አንዷ መሆኗ ይታወቃል። በእግር ኳስ ውጤታማ የሆኑ የአፍሪካ ሀገራት ተሞክሮ የሚያሳየው መንግስት ደረጃቸውን የጠበቁ ስታዲየሞች ግንባታና በሌሎችም ዘርፎች ላይ ከፍተኛ ኢንቨስትመንት የሚያካሂድ መሆኑን ነው ያሉት የካፉ ፕሬዝዳንት ሁሉም የካፍ አባል ሀገራት ቢያንስ አንድ ደረጃውን የጠበቀ ስታዲየም ሊኖራቸው ይገባል ብለዋል። በአፍሪካ ለእግር ኳሱ ዘርፍ እድገት ፊፋ በተለያዩ መስኮች ድጋፎችን በማድረግ ላይ መሆኑን የተናገሩት የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ በበኩላቸው ከዚህም አንዱ ብሔራዊ ቡድኖችን መደገፍ ነው ብለዋል። ከቀጣዩ 2026 የዩናይትድ ስቴትሱ የዓለም ዋንጫ ጀምሮ የአፍሪካ ውክልና በእጥፍ እንደሚያድግም ተናግረዋል።
ከሁለት ዓመት በኋላ በ2026 የዓለም ዋንጫ ላይ ለመጀመሪያ ጊዜ 9 ወይም 10 የአፍሪካ ሀገራት በውድድሩ የሚሳተፉ ይሆናል። እስካለፈው የዓለም ዋንጫ ድረስ የአፍሪካ ተሳታፊዎች ቁጥር 5 ነበር። አሁን በእጥፍ አሳድገናል። ይህ በግልጽ በአፍሪካ የእግር ኳስ ኢንቨስትመንትና እድገት እንዲጨምር ያደረገ ነው።
የአፍሪካ ሀገራት በዓለም ዋንጫ የመሳተፍ እድላቸው ማደጉን እንደ መልካም አጋጣሚ በመውሰድ ለእግር ኳስ እድገት ተጨማሪ ትኩረት እንዲሰጡም የፊፋው ፕሬዝዳንት ጥሪ አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ወደ ኦሮሚያ ክልል ይወስደናል። በኦሮሚያ ክልል ምዕራብ ወለጋ ዞን በሚገኙ የተለያዩ ወረዳዎች ውስጥ በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል በቀጠለው ግጭት ሲቪሎች መገደላቸውን ነዋሪዎች ገለጹ። የመንግስት የጸጥታ ኃይሎች ለታጣቂዎቹ ታገለግላላችሁ፣ ታጣቂዎቹ ደግሞ ለመንግስት ሰራላችሁ በሚል ከሁለቱም በኩል ጉዳት እየደረሰባቸው እንደሆነ ነዋሪዎች ተናግረዋል። የዚህን ጉዳይ ዝርዝር ፀሐይ ደምጠው ታስደምጠናለች።
በኦሮሚያ ክልል ምዕራብ ወለጋ ዞን በተለይ በቆንዳላና በቤጊ ወረዳዎች በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል የቀጠለው ግጭት ሲቪሎችን ለግድያ መዳረጉን ነዋሪዎች ለአሜሪካ ድምጽ ተናግረዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ የወረዳው ነዋሪ ዛሬ ጥቅምት 12 ቀን 2017 ዓ.ም ጠዋትና ትናንትና ጠዋት ሁለት ሰዎች መገደላቸውን ገልጸዋል።
ስሙ ነስረላ አሊ ሲሆን የአንድ ልጅ አባት ነው። የመንግስት የጸጥታ ኃይሎች ትላንት ከቤቱ ወስደው ነው የገደሉት። ምክንያታቸው ደግሞ ከኦሮሞ ነጻነት ሰራዊት ጋር ትሰራላችሁ የሚል ነው። ግለሰቡ ግን በአካባቢያችን ለፍቶ አዳሪ መሆኑን ነው የምናቀው።
በተጨማሪም አንድ የሁለት ልጆች አባት ዛሬ ጠዋት መገደሉን እኚሁ አስተያየት ሰጪ ተናግረዋል። የቆንዳላ ወረዳ አስተዳዳሪ አቶ ዳንኤል ጅራ በኩላቸው ተገደሉ ስለተባሉ ሲቪሎች መረጃ እንደሌላቸው ገልጸዋል።
እኛ መረጃው የለንም፣ ሰላም ነው። ነገር ግን የአመራር ቤተሰብ ነው ያሉትን የቤተሰብ አባል ከመንግስት ኃይሎች ጋር ይሰራሉ በማለት ጫካ ወስደው ያግቷቸዋል። በመንግስት በኩል ግን የሸነ ቤተሰብ ነው ተብሎ ማንም ሰው አይጠየቅም። ማንኛውም ሰው ለራሱ ጥፋት ራሱ መጠየቅ አለበት። ከዚህ ውጭ ንጹሃን በመንግስት ኃይሎች ላይ እርምጃ ይወስዳሉ የሚል መረጃ የለንም። በእርግጥ የመንግስት የጸጥታ ኃይሎች ህግን ለማስከበር በህብረተሰብ ውስጥ ይንቀሳቀሳሉ። የታጠቁ ኃይሎች ጋራ ከተገናኙ እርምጃ ይወስዳሉ፣ ከተማረኩ ደግሞ በህግ አግባብ ተጠያቂ እንዲሆኑ ያደርጋል። ያለው ተጨባጭ ሁኔታ ይህ ነው።
የቤጊ ወረዳ ነዋሪ የሆኑት በደህንነት ስጋት ምክንያት ስማቸውን እንዳይጠቀስ የጠየቁት ግለሰብም በወረዳቸው አለ ያሉትን የጸጥታ ችግር አብራርተዋል።
በቤጊ ወረዳ አጠቃላይ ሰላም አለ ማለት አይቻልም። በጣም አስቸጋሪ ሁኔታ እየተመለከትን ነው። እዚሁ በጊ ቀበሌ ውስጥ በሞተር ስራ ራሱንና ቤተሰቦቹን የሚያስተዳድር ወጣት የአካባቢው ሚሊሻ የሸኔ ተላላኪ ነህ በሚል እሁድ ዕለት ገድለውታል። አሁን በጣም መንግስት ትኩረት ቢሰጠው የምንለው ማንም ሰው ከተቀያየመ ስም በመለጠፍ ብቻ እርስ በርስ ችግር ፈጥረው እየተጎዳዱ ነው። የሚወስደው እርምጃ በመረጃ የተደገፈ ቢሆን ባይ ነኝ። እንዲህ ከቀጠለ ስርዓት አልበኝነቱ የከፋ ደረጃ ላይ ይደርሳል።
በአጠቃላይ በቤጊ ወረዳ ከባለፈው አርብ ማለትም ጥቅምት 8 ቀን 2017 ዓ.ም ጀምሮ ሁለት ተጨማሪ ሰዎች መገደላቸውንና የታሰሩ ሰዎች መኖራቸውን አንድ ሌላ የአካባቢው ነዋሪ ገልጸዋል።
አዲሱ የቀበሌ መዋቅርን ስራ ላይ ለማዋል በሚል እሳቤ ወደ ቀበሌ ሚሊሻዎች ጨምሮ 10 ሰዎች ተላኩ። አንሄድም ያሉ ሁለት ግለሰቦች ታስረው ነው ያሉት። አርብ ወደ አምብሎ ድላ ቀበሌ ተልከው ከ8 ሰዎች አንድ ሚሊሻ በኦሮሞ ነጻነት ሰራዊት ተገደለ። 6 ሰዎች ደግሞ ተጎድተው ወደ ኖጆ ሆስፒታል ተልከዋል። አንድ ሰው እስካሁን የት እንዳለ አይታወቅም። በወረዳው አብዛኛው ቀበሌ በጸጥታ ችግር ምክንያት ወድመዋል። እናም የመንግስት መዋቅር በግድ ሲላክ ደግሞ አደጋለሁ። እኛ እንደ ነዋሪ እስከ መቼ ነው ይህ ሰቆቃ የሚቀጥለው? መንግስትም ሆነ ታጣቂው ለህብረተሰብ ቢያስቡ እንላለን።
በዚህ ጉዳይ ላይ ከቤጊ ወረዳ አስተዳዳሪ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ስለ ጉዳዩ ይታወቅ እንደሆን የጠየቅናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ኃላፊ አቶ በዳሳ ለሜሳ በኦሮሚያ ክልል በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል የቀጠለው ግጭት 5 ዓመታት እንዳለፈው ተናግረዋል።
በዚህ መካከል ንጹሐን ዜጎች እየተገደሉ መሆናቸውን ጥቆማዎች ለኮሚሽኑ እየደረሱ ነው። በአራቱም ወለጋ፣ በጎጂ ዞኖች፣
ምስራቅ ሸዋ፣ ምዕራብ ሸዋን ጨምሮ ሌሎች ግጭቶች ያሉባቸው አካባቢዎች ላይ የመንግስት ኃይሎች ንጹሃን ዜጎች የሸኔ ድጋፍ ናቸው፣ የቤተሰባቸው አባል ጫካ ውስጥ አሉ በሚል እርምጃ እየወሰዱ እንደሚገኙ ጥቆማዎች እየመጡ ነው። በተለይ የኦሮሞ ነጻነት ሰራዊት ታጣቂ ቡድንም የቤተሰብ አባላችሁ ሚሊሻ ነው፣ የመንግስት አካል ናችሁ እያሉ ንጹሃንን እየጎዱ እንደሆኑ መረጃዎች በየቀኑ እየደረሱ ነው።
አቶ በዳሳ የመረጃውን ትክክለኛነት በቦታው ተገኝቶ ለማጣራት አስቸጋሪ ሁኔታዎች መኖራቸውን አክለው ጠቅሰዋል።
መረጃው የደረሰን ቦታ ተገኝተን ማጣራት ለማድረግ የጸጥታው ችግር እንቅፋት ሆኖብናል። ለሚመጡ ጥቆማዎች ጊዜያዊ መፍትሄ ብለን ለማጣራት በስልክም ቢሆን መረጃ እንሰበስባለን። እኛ እንደ ኮሚሽን ደጋግመን የምንለው ማንኛውም ሰላማዊ ሰው በየትኛውም አካል መገደል የለበትም። ስለዚህ በግጭት ውስጥ ያሉ አካላት መንግስትም ሆነ ታጣቂ ቡድን ለንጹሃን ዜጎች ጥበቃ ሊያደርጉ ይገባል። ችግሮቻቸው ደግሞ በሰላማዊ መንገድ መፍታት ይጠበቅባቸዋል እንላለን።
አስተያየታቸውን የሰጡን የአካባቢው ነዋሪዎች ግን የሲቪሎች ግድያ እንዳሳሰባቸው ገልጸው መንግስት ግድያውን እንዲያስቆምላቸው ጠይቀዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠው ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ አውሮፓ ስፔን ይወስደናል። ለቀኝ ዘመም ወግ አጥባቂ የፖለቲካ ፓርቲዎች የሚሰጠው ድጋፍ እየጨመረ በመጣበት የአውሮፓ ህብረት አባል ሀገራቱ ፍልሰት እንዲቆም ጥሪ በማድረግ ላይ ናቸው። ስፔን ግን ከዚህ በተቃራኒ በመቆም በአውሮፓ እድሜያቸው የገፉ አዛውንቶች ቁጥር እየጨመረ በመምጣቱም ኢኮኖሚውን ለማሳደግ ቁጥጥር የሚደረግበት ፍልሰት አስፈላጊ ነው ብላለች። ሄንሪ ሪጅዌል የላከውን ዘገባ እንግዶ ወልድ ያቀናብሮታል።
በያዝነው የፈረንጆች ዓመት ከ42,000 በላይ መደበኛ ያልሆኑ ፍልሰተኞች ስፔን ገብተዋል። ካለፈው ዓመት ጋር ሲነጻጸር በ2/3 የጨመረ ነው። አብዛኞቹ ፍልሰተኞች የሚገቡት ካናሪ አይላንድስ በምትሰኘውና ከአፍሪካ የባህር ዳርቻ 100 ኪሎ ሜትር ላይ በምትርቀው ደሴት በኩል ነው። የሰብአዊ መብት ቡድኖች እንደሚሉት ባለፈው ዓመት ብቻ 6,000 የሚሆኑ ፍልሰተኞች ወደ አውሮፓ ለመሻገር ሲሞክሩ ሕይወታቸውን አጥተዋል። ለአብዛኞቹ ግን በአውሮፓ የሚያልሙት አዲስ ሕይወት የጉዞውን አደገኛነት ያሳነሰ ይመስላል። ማሴሪ ኮናሪ ከማሊ የመጣ ፍልሰተኛ ነው።
እዚህ አንዴ ከደረስክ ማድረግ ያለብህ ወደ ትምህርት ቤት መሄድና ትምህርትን መቀጠል ነው። ከሰዎች ጋር መነጋገር ማስፈላጊ ነው። በተለይም ስደተኛ እንደመሆን መጠን ከሰዎች ጋር በግልጽ መነጋገር አለብህ። ጥረትህን በጥፍ መጨመር አለብህ። ያንን ነው አሁን እያደረግን ያለ ነው።
ለፍልሰተኞቹ የተሻለ ሕይወት ተስፋ አለ። የስፔን መንግሥት ደግሞ ፍልሰተኞቹን እንደ መልካም የኢኮኖሚ አቅም ይመለከታል። እንደ ሌሎቹ ምዕራባውያን አገራት በስፔንም የአዛውንቶች ቁጥር በፍጥነት እየጨመረ ነው። ኢኮኖሚውን ለማሳደግና ታክስ ለመሰብሰብ ሀገሪቱ ወጣት ሰራተኞች እጅግ ያስፈልጓታል። በሀገሪቱ አዲስ የሚወለዱ ሕፃናት ቁጥር ምጣኔ ባለፈው ዓመት ከመቼውም ጊዜ በላይ ቀንሶ 1.2 ሆኖ ተመዝግቧል። ይህም ስፔንን በአውሮፓ ዝቅተኛ የወሊድ ምጣኔ ካስመዘገቡ ሀገራት አንዱ ያደርጋታል። ባለፈው ሐሙስ በተካሄደ የአውሮፓ ህብረት መሪዎች ጉባኤ ላይ ንግግር ያደረጉት የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ፍልሰት አስፈላጊ መሆኑን አጽንኦት ሰጥተዋል።
Our present and future competitiveness, de nuestro país, the economic growth, la sostenibilidad de nuestro modelo de bienestar, the sustainability.
ወደፊት ተወዳዳሪ ሆነን ለመቀጠል ፍልሰተኞች ያስፈልጉናል። የሀገራችን ኢኮኖሚ እድገትና የማህበራዊ ደህንነት ስርዓታችን በፍልሰተኞችም የሚወሰን ነው። ፍልሰትን በማህበረሰባችን ውስጥ ያለውን ችግርና ለውጥ ሊቋቋም በሚችል መልኩ ማስተዳደር አለብን።
በአውሮፓ ለቀኝ ዘመም ወግ አጥባቂ ፓርቲዎች የሚሰጠው ድጋፍ እየጨመረ ባለበት ሁኔታ ግን በርካታ የህብረቱ አባል አገራት በፍልሰት ላይ ጠንከር ያለ ቁጥጥር እንዲደረግ ይሻሉ። ሄሱስ ቬርዶ ቢዛ በካዲዝ ዩኒቨርሲቲ የህግ ተባባሪ ፕሮፌሰር ናቸው።
And we want this balance between controlling migration and offering asylum seeker.
ጠንካራ ሴቶች ያሏት ሀገር ነች። ፍልሰትን በመቆጣጠር ጥገኝነት የሚሹ ሰዎች በህጋዊ መንገድ ገብተው መብታቸው እንዲከበር ማድረግ አለብን። ፍልሰተኞቹ ያስፈልጉናል። እዚህ ስፔን ውስጥ ስደተኞቹ ከሌሉ ፍራፍሬ በገበያ ማግኘት አንችልም። ምናልባትም ኢኮኖሚው በተገቢው ሊንቀሳቀስ አይችልም። ስደተኞች ያስፈልጉናል።
ስፔን ፍልሰተኞችን በተመለከተ የምትከተለው አዲስ አሰራር አካል የሆነና አፍሪካ ላይ ያተኮረ ፕሮግራም በመንደፍ ላይ ነች። ይህም በሀገሪቱ የኢኮኖሚና ማህበራዊ ለውጥ በማምጣት ላይ ያተኮረ ነው። ህጋዊ ፍልሰትን ከማመቻቸት ባለፈ መደበኛ ያልሆነ ፍልሰትን ለማስቆምም ስፔን ጥረት በማድረግ ላይ ነች። ፍሮንቴክስ የተሰኘው የአውሮፓ ህብረት የድንበር ጠባቂ ባለሥልጣን ፍልሰተኞችን የያዙ ጀልባዎችን በአፍሪካ ባህር ዳርቻ ሳሉ ለማስቆም እንዲችል የባህር ዳርቻዎቹን ለመቃኘት ፈቃድ እንዲጠይቅ ትሻለች። አብዛኞቹ ፍልሰተኞች ባደረጉት ጉዞ ስቃይ ገጥሟቸዋል። አህመድ ቃራብ ከሞሮኮ።
ለሀገሬ ሰዎችና ለጓደኞቼ ምክር መለገስ ሻለሁ። በትንሽ ጀልባ አትምጡ፣ ምክንያቱም እጅግ አደገኛ ነው።
ስፔን ፍልሰትን በተመለከተ ለአፍሪካም ሆነ ለአውሮፓ እኩል ጠቀሜታ ያለው ዘላቂ መፍትሄ እንዲኖር ትሻለች። የተሻለ ኑሮ ተስፋ በሺህ የሚቆጠሩ ሰዎች አደገኛ የሆነውን የባህር ላይ ጉዞ እንዲሞክሩ አድርገዋል። ሄንሪ ሪጅዌል ለላከው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ።
እንግዲህ ወልዴን ለቀደመው ዘገባ እናመሰግናለን። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ 8 ሰዓት ከ31 ደቂቃ ነው። ኢትዮጵያ ላይ ከምሽቱ 3 ሰዓት ከ31 ደቂቃ። በዚሁ ዩናይትድ ስቴትስን ወደሚመለከቱ ዘገባዎች እናቀናለን። በመላው ዩናይትድ ስቴትስ ወደ 14 ሚሊዮን የሚሆኑ መራጮች መብታቸውን ለማስከበር በተቋቋሙ ማህበራት የተደራጁ ሰራተኞች ናቸው። ከአጠቃላዩ መራጭ ቁጥር አኳያ ሲታይ ቁጥራቸው አነስተኛ ቢሆንም ፕሬዚደንታዊ እጩ ተፎካካሪዎች ድጋፋቸውን በእጅጉ ይፈልጉታል። የአሜሪካ ድምጿ የምክር ቤቶች ጉዳዮች ዘጋቢ ካትሪን ጂፕሰን በዘንድሮው ፕሬዚደንታዊ ምርጫ የሰራተኛ ማህበራቱ ድምፅ ትልቅ ሚና የሚጫወትባት ከሆነችው ከኔቫዳ ክፍለ ግዛት ያስተላለፈችውን ዘገባ ቆንጅታ ታሰማናለች።
ለምክትል ፕሬዚደንት ካመላ ሃሪስ ድጋፋቸውን ሊሰጡ የተሰባሰቡት እነዚህ በማህበራት የተደራጁ ሰራተኞች ሃሪስ የአገልግሎት ሰራተኞች ከሚያገኙት ጉርሻ ግብር እንዳይከፍሉ ለማድረግ ባላቸው እቅድ ደስ ተሰኝተዋል። ኬኒ ካስትሮል በላስ ቬጋስ ከተማ የቁማር ቤቶች ሰራተኞች ማህበር ተጠሪ ናቸው።
I know that Vice President Kamala Harris has a plan, a clear plan to end federal taxes on tips.
ምክትል ፕሬዝዳንት ካማላ ሃሪስ ኔቫዳ ውስጥ ያለን የአገልግሎት ሰራተኞች በመናገኛው የአገልግሎት ጉርሻ ለፌደራል መንግስት ታክስ መክፈል የሚያስቀርልን ግልጽ የሆነ እቅድ እንዳላቸው አውቃለሁ። አዋላቸው ዶናልድ ትራምፕ ግን ራሳቸውን በአገልግሎት ጉርሻ የሚያስተዳድሩ ሰራተኞችን ሊያድኑ የመጡ ያስመስላሉ። ያ አደገኛ የሆነ ውሸት ነው።
የቀድሞ ፕሬዝዳንት ዶናልድ ትራምፕም ይህችን በአገልግሎት ኢንዱስትሪው የምትንቀሳቀስ ከተማ በመጎብኘት ቁማር አጫዋቾች፣ የምግብና የመጠጥ አሳላፊዎች እንዲሁም የጽዳት ሰራተኞች ታክስ እንዳይከፍሉ ለማድረግ ያላቸውን እቅድ አስተዋውቀዋል። ዲዲ ሊማ የትራምፕ ደጋፊ ናቸው።
That is going to be adored by the employees. By all of the employees, particularly
ይሄ ሰራተኞችን በሙሉ የሚያስደስት ነገር ነው። በተለይም ደሞዝተኛ ያልሆኑትንና ከተገልጋይ በሚያገኙት ጉርሻ የሚተዳደሩትን ሰራተኞች ያስደስታል።
ትራምፕ የላስ ቬጋስ ከተማ ፖሊሶች ማህበርም ድጋፍ አግኝተዋል። ስቲቭ ግራማስ የማህበሩ ተጠሪ ናቸው፣ እንዲህ ይላሉ።
The majority of our citizens trust law enforcement. And so if law enforcement says, hey, we believe this person has our best interests at heart, that they're going to keep you safe, that they're going to try.
አብዛኛው ህዝብ ህግ አስከባሪዎችን ያምናል። ስለዚህ እኚህ ሰው ለኛ ጥቅም ከልባቸው የቆሙ ናቸው። ደህንነታቸው እንዲጠበቅ፣ ኢኮኖሚውም እንዲያድግ ይሰራሉ ብለን እኛ የህግ አስከባሪዎች ስንናገር ህዝቡ ያምነናል።
ግራማስ የቀድሞው ፕሬዝዳንት ትራምፕ የህግ አስከባሪዎች ደጋፊ ስለመሆናቸው በበርካታ ዝግጅቶች ላይ ተናግረውላቸዋል።
A man like Donald Trump and his campaign has always stood by us and said, "No, I'm not going to bend."
Donald Trump እና የምርጫ ዘመቻቸው ምንጊዜም ከኛ ጎን የቆሙ ናቸው። የፖለቲካውን ነፋስ እየተከተልኩ አቋሜን አልቀያየርም ብለውናል።
ፕሬዝዳንታዊ እጩ ተፎካካሪዎች የኔቫዳን በብዙ 10 ሺዎች የተቆጠሩ በማህበራት የተደራጁ ሰራተኞች ድጋፍ በጣም ይፈልጉታል። ካመላ ሃሪስ የኔቫዳን የሰራተኞች ማህበር ድጋፍ አግኝተዋል። አገር አቀፉ የጭነት መኪና አሽከርካሪዎችና የመጋዘን ሰራተኞች ማህበር ግን ላንዳቸውም ድጋፍ ለመስጠት ፈቃደኛ አልሆነም። እናም አንዳንድ የኔቫዳ መራጮች ይህንን ትልቅ ፍንጭ ሰጪ ጉዳይ አድርገው አይተውታል። የትራምፕ ደጋፊ የሆኑት ኤድዋርድ ክሬመር የሚከተለውን አስተያየት ሰጥተዋል።
እነሱ ማለት የቲምስተርስ አባላት ሁልጊዜም ዲሞክራቶችን ነው የሚደግፉት። አሁን ዲሞክራቶችን ካልደገፉ ወዴት እየሄዱ ነው ማለት ነው? ወደ ትራምፕ።
የላስ ቬጋስ የምግብ ቤቶች ሰራተኞች ማህበሩ ግን ለምክትል ፕሬዚደንት ካማላ ሃሪስ ድጋፉን ቸሯቸዋል። የማህበሩ ተጠሪ ቴድ ፓፓ ጆርጅ ሲናገሩ
working class voters are smart, they're not dumb, and they are a little skeptical, but
የሰራተኛው መደብ መራጮች ብልሆች ናቸው፣ ደደብ አይደሉም፣ ትንሽ ጥርጣሬ ያላቸው። ግን የትራምፕ ችግር ምንድነው? ይዋሻሉ፣ በጣም ይዋሻሉ። ምክትል ፕሬዝደንት ካማላ ሃሪስ የኑሮ ውድነትን ለመታገል ካላቸው አጠቃላይ ቅድ ጋር የተያያዘ ነው።
እናም ደጋፊዎቻቸው በየቤቱ በር እያንኳኩ ይህንኑ በመናገር መራጩን እየቀሰቀሱ ነው።
We're just coming to see for Kamala Harris.
Okay. Okay. We're all voting for her.
Claudia Monreal የምግብ ቤት ሰራተኞች ማህበር ተጠሪ ናቸው።
Big corporations coming in and price gouging us on food, gas.
ግዙፎቹ ኩባንያዎች ገብተው የምግብ፣ የነዳጅ፣ የቤት ክራይ ዋጋ እያስወደዱብን ነው። ስለዚህ ትክክለኛውን እጩ መምረጥ አለብን። እኔም ለመራጮች በተጨባጭ የማውቀውን ትክክለኛውን መረጃ ሰጣቸዋለሁ። ካማላ ሃሪስ ለመካከለኛው መደብ ለሰራተኛ ማህበራት አባላት እንደሚቆሙ እነግራቸዋለሁ።
ኔቫዳ የፕሬዝዳንታዊ ምርጫውን ውጤት ከሚወስኑ ጥቂት ክፍለ ግዛቶች መካከል አንዷ ስትሆን እኒህ የሰራተኛ ማህበራት አባላት የሚሰጡት ድምጽ ቀጣዩን ፕሬዝዳንት ማን እንደሚሆን የሚወስን ሊሆን ይችላል።
ቆንጅታዬን አመሰግናለሁ። ቀጣዩም ዘገባችን ከአሜሪካ ምርጫ ጋር የተገናኘ ነው። የአሜሪካን የምርጫ ውጪ ከሌሎች ሀገራት ጋር የሚያነጻጽረውን ዘገባ እንግዶል ያስደምጠናል።
ሀገራት ምርጫ ለማካሄድ ከፍተኛ ገንዘብ ያወጣሉ። የአሜሪካን የምርጫ ውጪ በዓለም ካሉ ሌሎች ሀገራት ጋር እናነጻጽራለን።
የአሜሪካ ምርጫ በዓለም እጅግ ከፍተኛ ወጪ ከመጣባቸው አንዱ ነው። በነርፋና አቆጣጠር 2019 በእንግሊዝ በተካሄደው ምርጫ የወጣው ወጪ በ2020 ለተከናወነው የአሜሪካ ምርጫ ከወጣው አንጻር 24 ጊዜ ያነሰ ነው። በ2019 በአውስትራሊያ በተደረገው ምርጫ ፖለቲካ ፓርቲዎች ያወጡት ወጪ በ2020 የአሜሪካ ፖለቲካ ፓርቲዎች ለአንድ ተወዳዳሪ ካወጡት አንጻር ከግማሽ ያነሰ ነው። ህንድ በ2019 በታሪክ ከፍተኛ የምርጫ ወጪ አስመዝግባለች። ይህም በ2016 ከነበረው የአሜሪካ ምርጫ ወጪ የበለጠ ነበር። ነገር ግን በ2020 ከነበረው የአሜሪካ የምርጫ ወጪ ያነሰ ነበር። በ2020 በተደረገው የአሜሪካ ፕሬዝደንታዊና የምክር ቤት ምርጫ ከ16 ቢሊዮን ዶላር በላይ ወጪ ሆኗል። ይህም ወጪ ፕሬዝደንታዊ እጩዎች፣ የሴኔትና የምክር ቤት እጩዎች፣ የፖለቲካ ፓርቲዎች እንዲሁም ምርጫው ላይ ተጽዕኖ ለማድረግ የሚችሉ ቡድኖች ያዋጡትን የሚጨምር ነው። እጩዎቹ ገንዘቡን ለምን ያወጡታል? አብዛኛው ገንዘብ ለማስታወቂያ የሚውል ነው። የተቀረው ደግሞ ለሥራ ማስኬጃ፣ ለምርጫ ዘመቻ ሠራተኞች ደሞዝ ለመክፈል እንዲሁም ተጨማሪ ገንዘብ ለማግኘት ለሚዘጋጁ የገንዘብ መዋጮ ክንውኖች ይውላል። ምርጫውን ብዙ ገንዘብ ያለው ሀብታሙ እጩ ያሸንፋል? ሁሌም ባይሆን አብዛኛውን ጊዜ ያሸንፋል። በእንደ አውሮፓን አቆጣጠር 2022 በተደረገው የማሟያ ምርጫ 93% የሚሆኑት ከፍተኛ ወጪ ያወጡት የምክር ቤት እጩዎችና 82% የሚሆኑት ከፍተኛ ወጪ ያወጡት የሴኔት እጩዎች አሸናፊ ሆነዋል። እጩዎቹ ካሸነፉና ወደ ሥራ ከገቡ በኋላ ገንዘብ የመሰብሰብ ጉዳይ አይቆምም። ባለሥልጣናት በቀን የተወሰነ ጊዜያቸውን ለሚቀጥለው ምርጫ ገንዘብ ሲያሰባስቡ ያሳልፋሉ።
የአሜሪካ ምርጫ በዓለም እጅግ ከፍተኛ ወጪ ከሚወጣባቸው ምርጫዎች አንዱ መሆኑን ነበር የተመለከትነው።
እንግዲህ ወልዴና አመሰግናለሁ። ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችን ነው። የመጀመሪያው አጋማሻችንን ጨርሰን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው ዝግጅት ንግድና ምጣኔ ሀብት ነው። አመታዊው የዓለም አቀፍ የገንዘብ ተቋም IMF ዓለም ባንክ ጉባኤ በዋሽንግተን ዲሲ ተጀምሯል። ኢትዮጵያን ጨምሮ የአባል ሀገራቱ የገንዘብ ሚኒስትሮችና ብሔራዊ ባንክ ገዢዎች የሚሳተፉበት ነው ይህ ጉባኤ። የኢኮኖሚና ኢንቨስትመንት አማካሪው አቶ ያሬድ ኃይለ መስቀል ይህ ጉባኤ የዓለም ኢኮኖሚ በተለያዩ አካባቢዎች ባሉ ጦርነቶች እየተፈተነ ባለበት ወቅት የሚካሄድ ነው ይላሉ። አስማማው ነው አነጋግሯቸዋል። ተከታዩን ዘገባም አሰናድተዋል።
በዋሽንግተን ዲሲ ትላንት ጥቅምት 11 2017 ዓ.ም የተጀመረውና ለስድስት ቀናት በሚቆየው ዓመታዊ የዓለም አቀፍ የገንዘብ ተቋም IMF እና የዓለም ባንክ የጋራ ጉባኤ የአባላቱ የገንዘብ ሚኒስትሮችና የብሔራዊ ባንክ ገዢዎች እየተሳተፉበት ይገኛል። ይህ ጉባኤ የዓለም ኢኮኖሚ በተለያዩ አካባቢዎች ባሉ ጦርነቶች እየተፈተነ ባለበት ወቅት የሚካሄድ ነው የሚሉት የኢኮኖሚና ኢንቨስትመንት አማካሪው አቶ ያሬድ ኃይለ መስቀል የውይይቱ ትኩረትም ይህንን ጫና መቋቋም በሚቻልበት ሁኔታ ላይ ሊሆን ይችላል ይላሉ።
አሁን የዚህ የዓለም ባንክና IMF ስብሰባ የሚካሄድበት ጊዜ ያው ተስፋም አለው ትልቅ ደግሞ ኢኮኖሚክ ማደግ አለው። አብሶ በእስራኤልና በኢራን በኩል የሚካሄደው ግጭቱ ይሄ ሪታሊሽኑ አጸፋ ምላሹ ምናልባት የኢራንን የነዳጅ ተቋሞች ከመታች የኒኩለር ከመታች ኢራን ደግሞ የመካከለኛው ምስራቅ ያሉ የሳውዲ የአሜሪካ ወዳጆችን ነዳጅ መታለው ብላለች። ያ ከሆነ ያው ትልቅ የኢኮኖሚ ቀውስ የሚፈጠር ይመስለኛል። በኢራንና እስራኤል ኮንፍሊክት ላይ ከተጀመረ ያ ምናልባትም የነዳጅ መተላለፊያ ዋናው ቀይ ባህር አካባቢውን ይረብሽ ስለሚችል እንደዚህ አይነት እንትኖችን ደግሞ ምናልባት የወታደራዊ ጥቃት ሰለባ ካደረጋቸው በጣም የነዳጅ ዋጋ ሊጨምር ይችላል። ያ መጨመሩ እንግዲህ የኢኮኖሚ መናወጥ ያመጣል።
ዛሬ በወጣው የዓለም የ2024/25 የኢኮኖሚ ምልከታ ሪፖርት አማካይ ዓለም አቀፋዊ የኢኮኖሚ እድገት 3.2% እንደሚሆንና ይህም ከባለፈው ዓመት በ0.1% ቅናሽ እንዳለው አመላክቷል። ህንድን ጨምሮ የእስያ ሀገራት የተሻለ ኢኮኖሚያዊ እድገት እንደሚኖራቸው የተነበየው ሪፖርቱ ከሳራ በታች ያሉ የአፍሪካ ሀገራት የ2024 አማካይ ኢኮኖሚያዊ እድገትም 3.6% እንደሚሆን አስቀምጧል። ከጉባኤ መጀመር አስቀድሞ ከአሜሪካ ድምፅ ጋር ቆይታ ያደረጉት የIMF ዋና ዳይሬክተር ክሪስታሊና ጆርጂየቫ አፍሪካ ለማደግ ብዙ ተስፋ ያላት አህጉር ናት ብለዋል።
We very strongly believe in the potential of አፍሪካ
ባላት እምቅ አቅም ላይ ጠንካራ እምነት አለን። የቀሪው ዓለም ህዝብ እየረጀ ባለበት ወቅት አህጉሪቱ የወጣት ህዝብ አላት። የተፈጥሮ ሀብት አላት። ወሳኝ ጠንካራ ፖሊሲ ያላቸውና መልካም አስተዳደር ያላቸው ተቋማትን መገንባት የቻሉ ሀገራትንም አይተናል። እነዚህ ከፍተኛ ፍጻጸም ያላቸውና ፈጣን ኢኮኖሚ ሊሆኑ ይችላሉ። ለአፍሪካ ጠንካራና አስተማማኝ አጋር ነን።
አቶ ያሬድ በበኩላቸው የሁቲ አማጽያን በቀይ ባህር መተላለፊያዎች ላይ በመርከቦች የሚያደርሱት ጥቃት ጨምሮ ያሉት ዓለም አቀፋዊ ችግሮች ከሳህራ በታች ያሉ ሀገራትን ኢኮኖሚ ተገማች እንዳይሆን አድርጎታል ይላሉ።
እነዚህ ሀገሮች ያው እዛ ላይም ሪፖርቱ ላይም የሚለው ለሚፈጠር የኢኮኖሚ አለመረጋጋት ተጠቂዎች ናቸው፣ ቀጥተኛ ተጠቂዎች ናቸው። ምክንያቱም ለዓለም ገበያ የሚያቀርቡት ነገር ኮሚዲቲ ነገር ነው፣ ሪሚታንስ ነው የሚያገኙት። ሌሎችም ነገሮችም ከዚህ አይነት ኮንፍሊክት ሊጎዱ ይችላሉ። እንግዲህ አሁን የኤዥያ ሀገሮቹ የተሻለ ኢኮኖሚ እድገት ያሳያል የሚባለው ኢኮኖሚያቸው ኤሌክትሮኒክስ ፕሮዳክሽን ላይ ነው እና ወደዛ ላይ ስንሄድ የአርቲፊሻል ኢንቴሊጀንሱም የወታደራዊ ቴክኖሎጂም የምናምኑም ይሆናል። ግን የአፍሪካ ሀገሮች ያው በለነዳጅ ዋጋ መጨመር ዋነኛ ተጠቂ ናቸው። አሁን ራሱ ይሄ በዚህ በቀይ ባህር ዙሪያ ላይ የፈጠረውን በኢንሹራንስ በትራንስፖርት ሺፒንግ ላይ እቃቸውን ቡና የሚጫን ሰሊጥ የሚጫን በሁሉም ነገር ላይ ዋጋ ጨምሮበታል። በዚህ ቀጠና ውስጥ መጥቶ ጭኖ የሚወጣው መርከብ ከፍተኛ ኢንሹራንስ እንግዲህ ይሄ ሁቱ ትልቅ መንግስት አይደለም፣ ግን መርከቦችን ማስተጓጎል ችሏል። ግን እንደ ኢራን አይነቱ እንግዲህ ያው ሃይፐርሶኒክ ሚሳይል የሰሩ ምናምን ሀገሮች እና ወደ የከፋ ጦርነት ውስጥ ከገቡ ይሄ በእርግጥ ትልቅ የኢኮኖሚ ቀውስ የሚፈጥር ነገር ነው እንግዲህ የሚሆነው። ሁሉም አናሊስቶች የሚሉት ይሄ ነው።
ከጉባኤው ጎን ለጎን ይፋ በተደረገው ዓመታዊ ዓለም አቀፍ የኢኮኖሚ ምልከታ ሪፖርቱ የዋጋ ንረት እየቀነሰ ስለመምጣቱ ተገልጿል። በዕዳ ጫና ኢኮኖሚያቸው እየተፈተነ ካሉ ሀገራት መካከል የተጠቀሰችው ኢትዮጵያም በከፍተኛ ሁኔታ ገንዘባቸውን ካዳከሙ ሀገራት መካከል አንዷ ስለመሆኗም ተገልጿል። ኢትዮጵያን ጨምሮ በዕዳ ጫና ውስጥ ያሉ ሀገራት በዚህ ጉባኤ የዕዳ ሽግሽጉን በተመለከተ እየተደረጉ ባሉ ድርድሮች ዙሪያ ውጤት ይጠብቃሉ ይላሉ የኢኮኖሚና ኢንቨስትመንት አማካሪው አቶ ያሬድ ኃይለ መስቀል።
ኢትዮጵያ ችግር የዕዳ ጫና አንደኛ፣ መጀመሪያ የዕዳ ጫና ነው። የዕዳ ጫናውን እንግዲህ ኢትዮጵያ በ22 ብር በነበረበት ጊዜ ነው የተበደረችው $1 አሁን እንግዲህ 125 ምናምን ደርሷል። ስለዚህ በዛ አይነት በአራት ጥፍ ኢትዮጵያ እዳ በአምስት ጥፍ አድጓል ማለት ነው። ስለዚህ ይሄንን እንግዲህ እዳ ማሻሻ ይደረግልኝ ብላ ስጠይቅ ነበረ ረጅም ጊዜ። ያው በጦርነቱም በሌሎቹም ምናምን ቀዎች ይሄ ነገር ሳይካሄድ ቆርቷል። ምናልባት አሁን ኢትዮጵያ ይሄንን ብዙን የወርልድ ባንክ ክሬዲታዎችን ኦልሞስት ሁሉንም ያልተቀበለችው ነገር የቀረ ነገር ያለ ነገር የለም ከሰራተኛ መቀነስ በስተቀር የእዳ ማሸጋሸጊያ ሊፈቅዱ ይችላሉ የሚል ግምት አለኝ።
የገንዘብ ሚኒስትሩ አቶ አህመድ ሽዴና የብሔራዊ ባንክ ገዢ ማሞ ምህረቱን ጨምሮ የኢትዮጵያ ልዑካን ከአይኤምኤፍ ዋና ዳይሬክተር ክሪስታሊና ጆርጄቫ ጋር ትላንት መወያየታቸውን በአሜሪካ የኢትዮጵያ ኤምባሲ በማህበራዊ ትስስር ገጹ ባወጣው ጽሑፍ አስታውቋል። በውይይቱም የገንዘብ ሚኒስትሩ አቶ አህመድ ሽዴ ተቋሙ ለኢትዮጵያ ኢኮኖሚ ማሻሻያዎች እያደረገ ላለው ድጋፍ ማመስገናቸውንና ትብብራቸውን ለማጠናከር ሁለቱም ወገኖች ስለመስማማታቸውም የኢትዮጵያ ኤምባሲ ባወጣው ጽሑፍ አመላክቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማየ ነውን ለቀደመው ዘገባ አመሰግናለሁ። ወደ ትምህርት ጉዳይ ስንሻገር በ2016 ዓ.ም የትምህርት ዘመን የ12ኛ ክፍል መልቀቂያ ብሔራዊ ፈተናን ከወሰዱ 684,205 ተማሪዎች ያለፉት 5.4 በመቶ መሆናቸውን የኢትዮጵያ ትምህርት ሚኒስቴር አስታውቆ እንደነበር ይታወሳል። በሶማሌ ክልል ጅግጅጋ ከተማ ውስጥ የሚገኝ አንድ የግል ትምህርት ቤት ግን ያስፈተናቸውን 35 ተማሪዎች ሙሉ ለሙሉ በማሳለፍ ከፍተኛ ውጤት አስመዝግበዋል። የትምህርት ጥራትና ተደራሽነት ዝቅተኛ በሆነበት ክልል ትምህርት ቤቱ ተማሪዎቹን እንዴት ለዚህ ስኬት ሊያበቃ እንደቻለ ስመኝሽ የቆየ የትምህርት ቤቱ መስራች አቶ ክፍለ ገብርኤል ወልደ ትንሳኤን መምህራንና ተማሪዎችን አነጋግራለች። በመቀጠል ይሰማል።
ከአዲስ አበባ 660 ኪሎ ሜትር ርቀት ላይ በምትገኘውና የሶማሌ ክልል መቀመጫ በሆነችው ጅጅጋ ከተማ የሚገኘው ደስፓርክ አካዳሚ ትምህርት ቤት በ2016 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ያስፈተናቸውን ሁሉንም ተማሪዎች በማሳለፍ ከፍተኛ ውጤት አስመዝግቧል። ከ70 በመቶ በላይ የሚሆኑት ደግሞ ከ500 በላይ የሆነ ከፍተኛ ውጤት ማምጣት ችለዋል። ከነዚህ አንዱ ከአራተኛ ክፍል ጀምሮ በትምህርት ቤቱ የተማረው ሳሊም አብዱላዚዝ አንዱ ሲሆን ባገኘው ውጤት እጅግ ደስተኛ ነው።
አብዛኛው ተማሪዎች ከኛ ጋር የሚማሩት ተማሪዎች ከልጅነት ጀምሮ አብረን የተማርን ሲሆን በዚህ በ12ኛ ክፍል ፈተና አብረው ስናጠና ስሙል የዋልን ተማሪዎች ስለነበርን አብዛኛው ተማሪዎች አሁን ከ35ቱ ሁሉም እንታወቃለን፣ ጓደኞችን ነው እና ሁሉም አብረን ማለፋችን በጣም ደስ ብሎናል።
ሳሊም እንደሚለው ደስፓርክ አካዳሚ ከሌሎች በክልሉ የሚገኙ ትምህርት ቤቶች ለየት ያለ የትምህርት አሰጣጥ ዘዴ መኖሩ ለተማሪዎቹ ስኬት ትልቅ አስተዋጽኦ አድርጓል።
አሁን ለምሳሌ ሌሎች ትምህርት ቤቶች የ12ኛ ፈተና እየደረሰ ሲመጣ በራሳቸው እንዲዘጋጁ ተብሎ እንደዚህ እረፍት ተብሎ የሚለቀቁ አሉ። እነዚህ ሰኔ ምናምን ሲደርስ ይለቀቃሉ። በእኛ ትምህርት ቤት ግን ፈተና ሰሞኑ እስኪደርስ ድረስ አብረን ስለምንውል በራሳቸው ወጥቶ ተማሪዎች እናጠናለን ብሎ አይዘናጉም። ለምን ሁሌም ትምህርት ቤት ፈተናው እስኪደርስ ድረስ ይመጣሉ እና በዚህ ምክንያት አብዛኛው ተማሪዎች ትምህርት ቤት ስለሚመላለሱ ስቲል ይሄ የፈተናው የውጤቱ ሙዳ የፈተና ሙዳ አለ እና በራሳቸው እያነበቡ ትምህርት ቤትም ስለሚመጡ እስከ ፈተናው ሰሞን ድረስ ከሌሎች ትምህርት ቤቶች የተሻለ እንድንሆን አድርጎናል ብዬ አስባለሁ።
ሳሊም በአዲሱ የ2017 ዓመት በአዲስ አበባ ዩኒቨርሲቲ የሕክምና ትምህርቱን መከታተል ጀምሯል። ደስፓርክ አካዳሚ በ1995 ስራ ሲጀምርም ዓላማው ይህ እንደነበር የትምህርት ቤቱ መስራችና ባለቤት አቶ ክፍለ ገብርኤል ወልደ ትንሳኤ ይገልጻሉ።
የነበሩ ትምህርት ቤቶች በጣም ውስን ስለነበሩ የግል ትምህርት ቤቶች 3 ብቻ ነበሩ እና ቤት ደግሞ ፖፑሌሽኑ በጣም ሰፊ ነው እና ብዙ ሰዎች አገር ይለቁ ነበረ በትምህርት እጦት ምክንያት። ስለዚህ በዛን ሰዓት ይሄንን ችግር ከህብረተሰቡም ከመንግስትም አካላት መረጃ በመሰብሰብ ይሄንን ክፍተት እንሙላው በሚል ተነስተን ነው እንጂ 630 ኪሎ ሜትር ተጉዤ ነው ይህንን ትምህርት ቤት የከፈት ነው።
በመዋለ ህጻናት ትምህርት ስራውን አንድ ብሎ የጀመረው ደስፓርክ አካዳሚ በ2002 ዓ.ም ለመጀመሪያ ጊዜ የ8ኛ ክፍል ተማሪዎችን ሲያስፈትን በክልሉ የመጀመሪያ የሆነውን ውጤት ማስመዝገብ ችሎ ነበር።
የ8ኛ ክፍል ውጤቶቻችን እስካሁን ድረስ በክልሉ ከፍተኛ ነው። ዘንድሮ 2006 እንኳን ያስፈተናቸው 34073 ተማሪዎች በሶማሌ ክልል ተፈትነዋል። 8ኛ ክፍል ከ34073 ተማሪዎች ቶፕ 10 አስሩ ትልቅ ውጤት ያመጡት የኛ ተማሪዎች ናቸው። ይሄ የሚያሳየው ምንድነው? ከስር ጀምረን መሰረታዊ እና ነገን የሚመነዝሩት የእውቀት እየሰጠናቸው ነው። ለ12ኛ ክፍል ያስፈተን ነው ለ9ኛ ጊዜ ነው። በ9ኙ ጊዜ የፈተና ጊዜ 9ኙ ባቾች ይገባሉ። ሙሉ ለሙሉ
ሁሉም ተማሪዎች ያልፋሉ።
ሁሉም ተማሪ ያልፋሉ። ሁሉም ተማሪ በየዩኒቨርሲቲው በተሻለ ሙያ በተሻለ ደረጃ
በሀገር ደረጃ የተሰጠውን ብሔራዊ ፈተና አልፈው ወደ ዩኒቨርሲቲ ማስገባት የሚያስችል ውጤት ማስመዝገብ የቻሉ ተማሪዎች ቁጥር እጅግ አነስተኛ መሆኑ አነጋጋሪ በሆነበት ወቅት ደስፓርክ አካዳሚ ለሶስት አስርት ዓመታት እንዴት ተማሪዎችን ለስኬት ማብቃት እንደቻለ አቶ ክፍለ ገብርኤልን ጠይቀናቸዋል።
ገና ሲጀመር ትምህርት ቤቱን አካዳሚውን ለመክፈት ገና ስናቅድ ዓላማችን ምንድን ነበረ? የተሻሉ ዜጎች በተሻለ አቅምና በተሻለ ስነ ምግባር ማብቃት የሚል ነው። መሰረቱ ነው የሞቲቭ የትምህርት ቤቱ ሞቶ በቃ ለዚች ሀገር እጣፋንታ የሚወስኑ ነገ እጣፋንታዋን የሚወስኑ ጥሩ ዜጎች እናፍራ፣ በእውቀት የታጠቀና በስነ ምግባር የተሻለ ዜጋ እንፍጠር ከሚል እንጂ ያዋጣል፣ ይሄ ሴክተሩ አዋጭ ነው አትራፊ ነው ምናምን ብለን ስላልገባንበት የምንቀጥራቸው ወደ ትምህርት ተቋማቱ የሚመጡትም መምህራን በስነ ምግባራቸው የተመረጡና የእውቀት ስልጣናቸው የተሻለ የሆነ ሙያውን በደንብ ለልጆች ሊሰጡ የሚችሉ ልጆቹን እንደ ልጆቻቸው ተቀብለው ማስተማር የሚችሉ ልጆቹን የራሳቸው ልጆች እንጂ የሌላ ይሄ ልንናገር የማይገባው ልጆች እንዳልሆኑና የማህበረሰቡ አገልጋይነትንና የልጆች ተጠቃሚነትና እነሱን የሚበልጡ አስተማሪዎቹን የሚበልጡ ልጆች ማፍራትን ዓላማ አድርገን ነው የምንንቀሳቀሰው።
ሌላው አቶ ክፍለ ገብርኤል ለትምህርት ቤቱ ስኬት እንደ ምክንያት የሚገልጹት ክፍል ውስጥ ያለው የተማሪና መምህር ምጣኔ ነው።
ትልቅ ቁጥር የምንለው በአሁኑ ዓመት ነው 60 የደረሰው እንጂ በሙሉ ሬሾ በጣም 25 35 ለምሳሌ ዘንድሮ 25 ተማሪዎች ነው የምናስፈትነው። በጣም ብዙ እንጠብቃለን። ከ15 ልጆች በላይ ከ500 በላይ ያመጣሉ ብለን ኤክስፔክት እናደርጋለን። ለምን ከ9ኛ ክፍል ጀምሮ እነዚህ ልጆች ከ30 ሳይበልጡ ነው መጥተው አሁን 25 የደረሱት።
ላለፉት 14 ዓመታት በዘስፓርክ አካዳሚ ውስጥ ያገለገሉት መምህር እያሱ ብርሃኑ በበኩላቸው መምህራን ከተማሪዎችና ከወላጅ ጋር ያላቸው ጥብቅ ቁርኝት ለተማሪዎቹ ስኬት ትልቅ ሚና እንዳለው ያሰምሩበታል።
የትምህርት ስራ የመምህር ብቻ አይደለም ወይም የትምህርት ቤቶች ብቻ አይደለም፣ የሶስት ውጤት ነው። ተማሪው አለ፣ መምህራን አለን፣ የትምህርት ቤቱ ማህበረሰብ ወይም ወላጅ የሚባለው አለ። እኒህ ሶስት አካላት በቅንጅት ሲሰሩ ነው ትምህርት ውጤታማ የሚሆነው። ስለዚህ እኛ ወላጆችን በክፍያ ምክንያት ሲመጡም በተለያየ አጋጣሚ ትምህርት ቤት ሲመጡም ከልጆቻቸው ጋር ያለውን ግንኙነት ስለ ባህሪያቸው፣ ስለ ትምህርት አቀባበላቸው ሁሉን አጠቃላይ ሁኔታ ገለጻ እናደርግላቸዋለን። ወላጆች በፈለጉን ጊዜ ሁሉ ስለ ተማሪ ውጤት ያለው መሻሻል፣ መቀረፍ ያለበት ችግር ካለ፣ የቱ ጋር ድክመት እንዳለበት በደንብ አድርገን ስለምናስረዳቸው በጣም የቀረበ ግንኙነት አለን።
መምህር እያሱ አክለው በተማሪዎቻቸው ስኬት የተሰማቸውን እንዲህ ይገልጻሉ።
እኔ በጣም ደስተኛ ነኝ። ማንኛውም መምህር የሚደክመው የሚለፋው የሚጥረው ተማሪው ከሱ የተሻለ ቦታ ላይ እንዲደርስ ነው እንጂ እሱ ባለበት ቦታ እንዲቆም አይደለም። የልጆቹ ስኬት ማለት የኔ ስኬት ነው። ከእነኚህ ልጆች ጀርባ ልክ እንደ ወላጆቻቸው እያንዳንዱ መምህር የራሱን ጡብ አስቀምጧል፣ መሰረት ሰርቷል ለልጆቹ። ለምን ልጆች በህይወት ዘመናቸው ከመምህራኖቻቸው ብዙ ነገር ይማራሉ። ትምህርት ከቤተሰብ ቢጀምርም መጥቶ የሚያድገው ትምህርት ቤት ነው። ስለዚህ ልጆቹ በጣም ውጤታማ በሆኑ ቁጥር እርካታው፣ የመምህር ትልቁ ሀብቱ፣ ትልቁ ደስታው የልጆቹ ውጤታማ መሆን ነው።
ደስፓርክ አካዳሚ ተማሪዎችን ለከፍተኛ ውጤት በማብቃት ያስመዘገበው ስኬት እንዴት በሀገር ደረጃ መተግበር ይችላል ለሚለው ጥያቄ አቶ ክንፈ ገብርኤልና መምህር እያሱ የየራሳቸው ምላሽ አላቸው።
ብዙ ትምህርት ቤቶች ገንዘቡ ላይ ነው ኮንሰርናቸው። ያንን ከፍተኛ ገንዘብ አስከፍለው ለመምህሩም ቢከፍሉት መምህሩ የሙያ ባለቤት ካልሆነ ውጤት አያመጣላቸው። አሁን ብዙ አሉ እንደዚህ አይነት። ስለዚህ ትምህርት ቤቶች መላቀቅ ያለባቸው ለሀገራቸው፣ ለህዝባቸው ሊጠቅሙ የሚችሉ ልጆችን ለመፍጠር ቁርጠኛ መሆን መቻል አለባቸው። ትምህርት ቤቶች ከገንዘብ ባሻገር ትውልድ ላይ ማሰብ መቻል አለባቸው። ትምህርት ቤቶች ትልቁ ያለው ክፍተት ትምህርት ቤቶች ላይ ነው።
ይሄ ያገራ የትምርት ስብራት ደግሞ መንግስት የሚያወጣው ፖሊሲ አካታች ፖሊሲ አይደለም። ሁለተኛ መንግስት የግባት ችግር አለበት። አሁን አዲሱ ፖሊሲ ሲተገበር በርካታ የመማሪያ መጽሐፍት በሌለበት ውስጥ በሶስት ኮፒ ነው መምህራኖች እናስተምር የነበረው። መጀመሪያ ፖሊሲ ከመተግበሩ በፊት የሚያስፈልግ ግባት ምንድን ነው? የትምህርት ግባቶች ምንድን ነው? በቂ ላብራቶሪ አለ ወይ? በቂ ቤተ መጽሐፍቶች አለን ወይ? ለምን ተማሪው ከመምህር ባሻገር ራሱን ማብቃት አለበት። ለማብቃት ደግሞ የሚያስፈልግ ግባት አለ። በቂ የሆነ የላይበራሪ አገልግሎት ሲኖር፣ በቂ የሆነ የመጽሐፍ አቅርቦት ሲኖር፣ በቂ የሆነ የላብራቶሪ አገልግሎት ሲኖር፣ የአይሲቲ ሩም በጣም አስፈላጊ ለትምህርት ግባት የሚያግዙ ነገሮች ሲሟሉ ትምህርት ውጤታማ ይሆናል። ግን አሁን መንግስት ከላይ ወደታችን የጀመረው ቶፕ ቱ ቦተም ነው። መጀመር የነበረበት ፍሮም ቦተም ቱ ቶፕ ነው። ከታች ተሰርቶ ነበር ውጤታማ መሆን። በአንድ ጀንበር ውጤት አይመጣም። የትምህርት ስራ ብዙ ልፋት፣ ብዙ ጥረት ይጠይቃል።
ደስፓርክ አካዳሚ በአሁኑ ወቅት ጅጅጋ ውስጥ ባሉት ሶስት ተቋማት 2000 ተማሪዎችን ተቀብሎ እያስተማረ ቢሆንም ተደራሽነቱን የበለጠ ለማስፋትና ተጨማሪ ተማሪዎችን ተቀብሎ ለተመሳሳይ ውጤት ለማብቃት የክልሉና የትምህርት ሚኒስቴር ድጋፍ እንደሚያስፈልገው ገልጾ ትብብራቸውን ጠይቋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ከዩናይትድ ስቴትስ ሶስቱ ዋና ዋና ግቦች መካከል አንዱ የአሜሪካ መንግስት ህጻናት በመልካም ሁኔታ እንዲያብቡ ከነደፈው አዲስ ስትራቴጂ ጅምር ጋር ቤተሰቦች እንዲበለጽጉ መርዳትና ልጆችን ከጥቃትና ብዝበዛ መጠበቅ ነው ሲል ርዕሰ አንቀጹ ሀተታውን ይጀምራል። በዩናይትድ ስቴትስ ዓለም አቀፍ የልማትና ተራድኦ ድርጅት ዩኤስኤድ ምክትል አስተዳዳሪ ዶክተር ባማ አትሪያ እንዳሉት በጣም ብዙ ህጻናት ያን እንክብካቤና እነሱ የሚታደጓቸውን ሰዎች ሲያጡ ለጉዳትና ለብዝበዛ የተጋለጡ ናቸው ብለዋል። ሀገሮች ህጻናቶቻቸውን በተሻለ ሁኔታ እንዲጠብቁ ዩኤስኤድ ከዓለም ጤና ድርጅት፣ ከዩኒሴፍ፣ ከዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከልና ከሌሎች ድርጅቶች ጋር በመተባበር ኢንስፓየር በተባለው ማዕቀፍ ውስጥ አገሮች የሚደርሱ ጥቃቶችን ለመከላከልና ምላሽ ለመስጠት የሚያስችል አጠቃላይ የቴክኒክ መርሃ ግብር መዘርጋቱን ዶክተር አትሪያ ይናገራሉ።
We need to understand the prevalence of violence against children and also to strengthen national systems because we do need national systems in
በህፃናት ላይ የሚደርሰውን ጥቃት መጠን መረዳትና ሀገራዊ ስርዓቶችን ማጠናከር አለብን። ምክንያቱም ማንኛውም ህፃን ለዚህ አይነት ጉዳት ወይም ደግሞ ብዝበዛ ተጋላጭ በሆነበት ሁኔታ ውስጥ እንዳይገኝ ለማድረግ ብሔራዊ ስርዓቶች ያስፈልጉናል።
ዶክተር አትሪያ በመቀጠል ወንጀለኞችን ተጠያቂ የሚያደርጉና የአካል ጉዳት የደረሰባቸውን ህጻናት የሚያስፈልጋቸውን አገልግሎት የሚሰጡ ስርዓቶች እንፈልጋለን። እነዚህን ስርዓቶች ለመፍጠርና ለማጠናከር ከዓለም አቀፍ አጋሮች ጋር እየሰራን ነው ብለዋል። የስርዓት ማጠናከሪያው እንዴት እንደሚሰራ በጋና ዩኤስኤድ የማህበራዊ አገልግሎት የሰው ኃይልን ለማጠናከር በሚሰራው ስራ ላይ ያተኮረ ስለመሆኑ ምሳሌ ነው ይላሉ።
Our partners at State Department have what's called a child protection compact run by the State Department's office to prevent and counter trafficking.
በውጭ ጉዳይ ሚኒስቴር ውስጥ ያሉ አጋሮቻችን የሰዎችን ህገወጥ ዝውውር በአካል ተገኝቶም ጭምር ለመከላከል በውጭ ጉዳይ ሚኒስቴሩ ቢሮ የሚተዳደር የልጆች ጥበቃን አስመልክቶ የሚሰራ ቻይልድ ፕሮቴክሽን ኮምፓክት የተባለ ዘርፍ ብዙ አካል አላቸው። ይህ አካል ህገወጥ የሰዎች አዘዋዋሪዎችና ወንጀለኞችን ተጠያቂ ለማድረግ የተጠያቂነት ስርዓትን ብቻ ሳይሆን ምላሽ ሰጭ ስርዓቶችንም ለማጠናከር እየሰራ ነው።
ከሌሎች ድርጅቶችና ዓለም አቀፍ አጋሮች ጋር መስራትን በተመለከተ ካሉት ጥሩ ነገሮች አንዱ ስለቀጣዩ እርምጃዎች በጋራ ማሰብ መቻል ነው ይላሉ ዶክተር አትሪያ።
Our partnerships have enabled the government of Colombia to really take a comprehensive look at the data on violence against children and develop a comprehensive
የእኛ አጋርነት የኮሎምቢያ መንግስት በልጆች ላይ የሚደርሰውን ጥቃት በተመለከተ ያለውን መረጃ በትክክል እንዲመለከትና የራሱን የማህበራዊ ጥበቃ ስርዓቶች እንዲሁም የፍትህ ተጠያቂነት ስርዓቶችን ለማጠናከር ህጻናትን ከጉዳት በተሻለ ሁኔታ ለመጠበቅ የሚያስችል አጠቃላይ ስርዓት እንዲያዘጋጅ አስችሎታል።
በህዳር ወር የኮሎምቢያ መንግስት ከስዊድን መንግስትና ከተባበሩት መንግስታት ድርጅት ድጋፍ ጋር በህፃናት ላይ የሚደርሰውን ጥቃት ለማስቆም በዓለም የመጀመሪያ የሆነውን የሚኒስትሮች ጉባኤ ያስተናግዳል ሲል ርዕሰ አንቀጹ ገልጿል። በመጨረሻም የህፃናት ደህንነት ድጋፍና እንክብካቤ ስትራቴጂ ግብ ህፃናት በህይወታቸው መጀመሪያ ላይ የሚነኩበትን አሉታዊ ክስተቶችን መቀነስና አስቻይ ድሎችን ማጉላት ነው ያሉት ምክትል ረዳት አስተዳዳሪ ዶክተር አትሪያ ሁሉም ነገር የሚጀምረው በቤተሰብ ውስጥ ነው። ወላጆች እንዳጋር ድጋፍና ጥረታቸውን እዚያ ላይ አውለው ቤተሰቦች ሲጠቀሙ ልጆች ይጠቀማሉ፣ ማህበረሰቦች ይጠቀማሉ ማለታቸውን በመጥቀስ ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።